የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ የካቲት 11 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ዝግጅቶቻችን መካከል የኢትዮጵያ የአካባቢ ጥበቃን ጉዳዮችን የሚመለከት አረንጓዴ ፍርድ ቤት ለማቋቋም ረቂቅ አዋጅ እየተዘጋጀች ነው።
የኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰራ ያለውን እየተሰሩ ያሉ ስራዎች ይበልጥ አጠናክረን እንድንሰራ ያግዛል።
ዶክተር አየለ ሄጋና ናቸው በምሽቱ ይዘናቸዋል። በሌላ በኩል በቻይና የሚገኙ ተማሪዎችን ለመደገፍ መንግስት የ$200 በጀት ለሁለት ወራት በጅቷል። በአንጻሩ የተማሪዎቹ ወላጆች የሚሉት አላቸው።
በጣም ከባድ ችግር ላይ ነው ያሉት። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት።
ወይዘሮ የጉና ወርቅ ሀሰን ናቸው። ልጃቸው በውሃን ቻይና ግዛት ተማሪ ነው። መንግስት ከገንዘብ ድጋፉ ይልቅ ልጆቻችንን ወደ ሀገር ይመልስልን ሲሉ ጠይቀዋል። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህንና ሌሎች ለምሽቱ ያልተናደናቸውን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ኤደን። የፌዴራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሰራ ነው ሲሉ የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ይህንን ያሉት የህወሓት ምስረታ 45ኛ ዓመት የካቲት 11 በዛሬው ዕለት በመቀለ ከተማ በተከበረበት ጊዜ ነው። በንግግራቸው በአሁኑ ጊዜ በእኩልነት የተመሰረተ አንድነት በመከተል መጓዝ ያስፈልጋል፣ ካልሆነም የትግራይ ህዝብ በትግሉ ያመጣውን መብት እጁ ላይ ነው ያለው ብለዋል። በሌላ በኩል የፌዴራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሰራ ነው ለሚለው ክስ የብልጽግና ፓርቲ የህዝብ የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ሲመልሱ የኢትዮጵያ መንግስት በምስራቅ አፍሪካ ሰላምና መረጋጋትን ለመፍጠር እየሰራ እንደሆነ ገልጸው ለዚህ ማሳያ ከኤርትራ ጋር ሰላም መፈጠሩንና በሱዳን ውስጥም መልካም ስራዎች እየተደረጉ እንደሆነ ጠቅሰዋል። ለዚህ ማሳያ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል። በሊቀመንበሩ የቀረበው ውንጀላም መሰረት የለውም ብለዋል። በእኩልነት የተመሰረተ አንድነትን አስመልክቶ ዶክተር ደብረጽዮን ላነሱት ሲመልሱ ከአሁን በፊት ነው እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥሯል ሲሉ አስተባብለዋል። በትግራይ ህዝብና መንግስት ላይ ስም ማጥፋት አለ ለተባለው ህወሓት ህወሓትን ከትግራይ ህዝብ ነጥሎ ማየት አስፈላጊ ነው ብለዋል። ዛሬ ኬንያ ሰሜናዊ ምስራቅ ክፍለ ግዛት ውስጥ ተጠርጣሪ የአልሸባብ ታጣቂዎች በአንድ አውቶቡስ ላይ ተኩስ ከፍተው 4 ሰዎች መግደላቸውን የኬንያ የጸጥታ ባለሥልጣናት አረጋገጡ። የሶማሌው እስላማዊ ነውጠኛ ቡድን ኬንያ ሶማሌ ውስጥ ወታደሮቿን በማስገባቷ ለበቀል በአካባቢው በአውቶቡሶችና ሌሎችም ተሽከርካሪዎች ላይ በተደጋጋሚ ጥቃት ያደርሳል። የዛሬው ጥቃት የደረሰው አውቶቡሱ ከማንዲራ ወረዳ ወደ ናይሮቢ በመጓዝ ላይ እንዳለ መሆኑ ነው የተገለጸው። ማንዲራ በስተ ሰሜን ከኢትዮጵያ በስተ ምስራቅ ደግሞ ከሶማሌ ጋር ትዋሰናለች። ዓለም አቀፉ ማህበረሰብ እውቅና የሰጠው የሊቢያ መንግስት ጄኔቫ ላይ በተባበሩት መንግስታት ድርጅት አመቻችነት እየተካሄደ ካለው የሰላም ድርድር ራሱን አግልሏል። የትሪፖሊው መንግስት ዛሬ ይህንን እርምጃ የወሰደው የተቀናቃኙ መንግስት ኃይሎች ትሪፖሊ ወደብን ከደበደቡ በኋላ መሆኑ ተገልጿል። ጥቃቱ ከባድ የአካባቢ ደህንነት አደጋ ሊያስነሳ ነበር ተብሏል። የቀድሞው ጄኔራል ሐሊፋ ሐፍተር የሊቢያ ብሔራዊ የጦር ሰራዊት ወደቡን በሚሳይል እየደበደበ ሲሆን በስፍራው የነበረው የነዳጅ ዘይት ማጓጓዣ በጥቂት ሜትሮች ርቀት እንደሳተው የተገለጸ ሲሆን ቢመታው ኑሮ ከባድ የተፈጥሮ አካባቢና ሰብአዊ ጥፋት ያደርስ ነበር ሲሉ የመንግስቱ የነዳጅ ኮርፖሬሽን ኃላፊ አመልክተዋል። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በ በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበው እና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህን በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑ ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለ300 ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንቶች በዋናነት ያው አሁንም ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል መቻል አለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት ለተጨማሪ ወጪ የተደረገበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ መንግስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተቀብሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻን ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና የኛ ሀሳብ ሁሉንም ተማሪ በመወከል ነገር እሱ በጣም ከባድ ችግር ላይ ነው ያሉ። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነግሩ ከሆነ ኘዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ 100 አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት እኔ በግሌ ሄጄ ነበረ፣ ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገሩ ይመለስ የሚል ነው። የመንግስት ተባበረን እና ወደ ሀገራችን እንመለስ ነው የመስል ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር የሄድነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ፊትሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችን ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ይህ ማጸነዋለሁ።
ስሜ ቶፊክ ሀሰን ይባላል። እዚህ በሸዋንግ ሶስተኛ ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልግም፣ ምንም አያደርግልንም። ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን የሚፈቀድላቸው ከትምህርት ቤቱ ያኛውንም 4 እና 5 ኪሎ ሜትር ሄደው የሚከፍት። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን 4 ኪሎ ሜትር እና 5 ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ 60 እና 50 አካባቢ ናቸው። ሁሉም አይወጡ ለመግዛት። ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ነው ሲገዙ በጣም ብዙ ነው። ምክንያቱም ሼር ስለሚያደርጉ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምን እናደርጋለን? አእምሯችን ግን እየተበላሸ ነው ያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው? ልጆቻችን በሰላም ይመለሱ። የሄዱት እነዚህ ሰዎች አገር ይጠቅሙም ቤተሰቦቻቸው ሊጠቅሙም ሰዋቸውን ጠቅም ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው፣ ለእኛ ብቻ አይደለም። ጠቅላይ ሚኒስትር ግሩም ደብዳቤ ሰጥተናል፣ ግን መልስ እየጠበቀ ነው። ግን መልሱ ምን እንደሆነ አልገባንም። ምንም እንሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከ97 በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደው ሙሉ በሙሉ ጤነኛ ነን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንታይን ውስጥ አስቀምጦን ጤንነታችን ሲረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ ኢትዮጵያ ሕዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንታይን ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው የማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ቢሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በፌስቡክ ቪኦኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት፣ እንዲሁም ደግሞ በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክቶቻችሁን አስቀምጡልን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው በነጻ ደውላችሁ ድምጻችሁን መልእክት አስቀምጡልን፣ እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ስነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ሕግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት 10 ዓመታት ውስጥ እያደገች ነው። ይህ እድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ እድገት የጎንዮሽ አደጋ እየተወ እንዳያልፍ ከሚጨነቁት መካከል የአካባቢ የደንና አየር ንብረት ባለሙያዎች ይጠቀሳሉ።
በርካታ የብክለት ችግር አለ። ኢኮኖሚ እድገት በተለይ ኢንዱስትሪ ሲያድግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩ ይኖራሉ። ነፋሻ ሆነው ወይም ጋሴስ በምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደረቅ ሶሊድ ዌስት በምንለውም ታያ ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቂነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሊሆን ይችላል፣ ሌሎች የተፈጥሮ ሀብቶችን መጠቀም ጋር ተያይዘው የሚታዩ ነገሮች አሉ።
ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ሕግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር ሀገራዊና ክልላዊ ሕጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል።
እነኚህ ማህበራዊና ኢኮኖሚያዊ ልማቶች አካባቢ ተቀባይነት ባለው መልኩ ማህበራዊ ደህንነትን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የሚሆንበት ሁኔታ አለ። ከዛ ጋር ታይዞ እንደ ሀገር በርካታ አካባቢ ህግን የሚተገብሩ ቋማት የተዘረጉበት ሁኔታ አለ። በርካታ ህግና ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኚህ አካባቢ አስተዳደር ፍርድ ቤቶች እነኚህ አካባቢ ጉዳዮች ላይ በተፋጠነ መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጠት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው።
ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ህግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል።
መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከህግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የደቡብ አሜሪካ ሀገራትን ካየነው በስፋት ሄደውበታል። አፍሪካ ውስጥም በስፋት ሀገራት እየሄዱ ያሉበት ሁኔታ አለ። ውጤታማነት እየታየ ነው በዛ መልኩ መሄዳቸው። እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎችን ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው።
ህጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ 10 ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ህግ ዝግጅትና ማስፈጸም መርሃ ግብር መሰረት አድርጎ የሚከናውን ነው። መርሃ ግብሩ በቀጣይ 3 ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥኗል። ይሄ የህግ ረቂቅ ተገቢው ውይይትና የባለሙያዎች ግብዓት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ሄጋና ነግረውናል።
ሀብታሙን ለዘገባው እናመሰግናለን። በዛሬው የዘጋቢዎች መስኮት ደግሞ ወደ ድሬዳዋ ወስደን ከአንድ ወጣት ጋር እናስተዋውቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የስራ እድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ስራ ማግኘት እንዳልቻለም ይናገራል። ነገር ግን የዕለት ጉርሱን ለማሟላት በወቅቱ ከነበረችው 50 ብር ላይ 30 ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በሁለት ዓመት ውስጥ የዕለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት የዳሽን ባንክም 15,000 ብር የገንዘብ ስጦታ አበርክቶለታል። አዲስ ቸኮል ከድሬዳዋ ዘገባለሁ።
ሳይ ጸጋዬ እና የቡና ምናምን እያፈላው ይሰጣል። አካል ጉዳተኛ ነው። በመጀመሪያ ቀን ስራ ሰራ ነበረ። በ15 ብር ቀን ስራ ሰራ ነበረ። ከዛ ጀምሬ ቀን ስራ እየሰራው ያለው ሌላ ቦታ አልቻልኩም። ቀን ስራ መስራት ራሱ አልቻልኩም ነበረ። ብዙ ሸክም እግሬ አካል ጉዳተኛ ስለሆነ ብዙ ሸክሞች ስላሉ መሸከም ምናምን ስላለ እሱንትንና ወደ ሙያ አዘነበል። ቀን እየሰራው ወደ ትምህርት መማር ጀመር። ትምህርቴን ቴክ ኢትዮ ጣሊያን ሙያ ኮሌጅ ቀን እየሰራው ማታ ማነበር። ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና እንደዚች ስማር ነበረ። ይህን እየተማርኩ በዚህም ስራ አላገኘው ነበር። አንዳንድ ይገኛል፣ አንዳንድ ያገኝ። በዛ ሙያ በቃ ቤተሰቤን መምራት ስላልቻል በዚህ እየሰራው ያለው ወደ ቡና ማፍላት ጀመርኩ ማለት ነው። ከዛ ቡናውም እየሰራው ከዛ አገባው። እሷም ባለቤቴም ያው ጎብዝ ነች፣ ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩኝ። ከዛ ያው ትምህርትም ልጄንም ትምህርት ቤት እያስገብቼ እያስተማርኩ ነው ያለው።
መቼ ጀመርክ?
2 ዓመት ምናምን።
ሲሳይ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል።
ከቡና ውጭ ኮንስትራክሽን ላይ አለም እሰራለሁ፣ ኤሌክትሪክ መስመር ዝርጋታ እሰራለሁ፣ ጥገናዎችንም እንደዚሁ ተጨማሪ ስራ እሰራለሁ። ዲሽም እሰቅላለሁ፣ ሳትላይቶችን እሞላለሁ፣ ኳስ ቻናሎችን ባንድሽ፣ እነዚህ ስራዎችን እሰራለሁ እየተንቀሳቀስኩ ማለት ነው። እቃዎችን ሙሏለን፣ ሁሉ ነገር እየሰራ ነው ያለ። ከቡና ውጭ ምንም እስካሁን ድረስ ውሃ፣ ኖርማል ውሃ ምናምን እሸጣለሁ እየሞላ እና ያው አንዳንድ ነገር እንት ይያለ ከነ የተንቀሳቀሱ ነው ወደፊት እንግዲህ ከዚህ በለጠ አስፋፍቼ ለመስራት እንሞክራለን።
ለቡና መሸጫ በተከራየው ክፍል ውስጥ ለጥገና የመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በእነኚህ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱንና የቤተሰቡን ህይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2000 ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት ያስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ከጀበና ቡና ጎን ለጎን ቀዝቃዛው ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በሁለት አመት ውስጥ የሆነ ነው። ባለፈው ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በ50 ብር ካፒታል የጀበና ቡና መጀመሩ ሲታወቅ የሰልጣኞችንም የአሰልጣኞችንም ትኩረት ስቦ ነበር። ይህም ሌላ ሲሳይ ይዞለት መጥቷል።
እቺ ሐሳብ ይወጣቸው ስራ እንዴት ነው የጀመርከው በሚል ምርነው ስራ አስተባለ ያ ቡና እናና አፈላለ እንዴ ወንድ ልጅ ቡና ያፈላለ በሚለው ላይ ተነስቶ ነው ያቺ ቡና ከስንት ለጀመር ስላ እንትን ስላ በዛች አጋጣሚ ነው ሽልማት ለብንቻል ወንድ ልጅ ተስፋ እንደማይቆርጥ ደግሞ አካል ጉዳተኛ ስለሆነ አካል ጉዳተኝነት ሳይገግሬ ተነቃቂነት አለኝ ማለት ነው። ስለዚህ ነው የምትራ ስለሰደው ሽልማት ላገኝቻል ማለት ነው።
በወቅቱት ስለተሞክሮ ስትናገር ያን ጊዜውን ማለት ነው። ምን ሽልማት አገኘ?
አሁን ሽልማት ያገኘት ወደ 15000 ብር አግኝቻለሁ። ያችን 15000 ብር 15000 ብር ከዚህ የበለጠ አስፋፍቼ ሌላ ስራዎችን መደብር ለመክፈት አስባለሁ። ወደፊት ኤሌክትሮኒክስ መሸጫ መደብር አስፋፍቼ በዚህ በሙያዬ የታገዘ ሁሉ ነገር ለመስራት አስባለሁ። ከዚህ የበለጠ አሻሽዬ እኔ ደህና ደረጃ ለመድረስ እንፈልገው አካል ጉዳተኛ ሳይበግረኝ ወደፊት እንደኔ አይነት አካል ጉዳተኞችን ሰብስቤ ስራ ፈጠራ ለነሱ ከዚህ የበለጠ ስራ ፈጠራ በደንብ አርግቼ ኤሌክትሮኒክስ መደብርን ከፍታለሁ። ወደፊት አላማዬ ከዚህ የበለጠ አሰልጠኛ እነሱንም ስሬ መንግስት እነሱን ማይቶ ቦታ እንዲሰጠኝ ለኔም ቦታ አመቻችቶልኝ እንዲሰጠኝ ስንት ጊዜ ጠይቄ ሄጄ ፋይናንስ ተመላልሼ ዞር ብሎ ማየኝ አልቻለ ስንት ጊዜ እና እንደዚህ ታታሪ አካል ጉዳተኛ ሲገኝ እንደውም እኔ ብር ስጡኝ አላልኩም። ባለችኝ አቅም በአንሳብሩ እንደተነሳው ማንም አይሳይቻለሁ እና በዚች ተነሳስፊነቴ መንግስትን ቦታ ሰጥቶን እንዲረዳ እንፈልጋለን።
አድማጮች የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክ እና ድረገጻችንን ብትጎበኙ ታገኙታላችሁ። ጋቢና ቪኦኤ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ስርዓተ ጾታን በተመለከተ ከፍተኛ እንቅስቃሴ ከሚያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፊያ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩቲት ባረክ ስለ ገቢ ማሰባሰቢያው ትነግረናለች።
በየቫለንታይንስ ዴይ ማለት ነው በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከሰባት አመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፋይፍ ሎፍት ነበረን፣ ቦስተን ዴይ ስፓ፣ ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ስዊድሽ ኤምባሲ፣ ኢሲኤ፣ ኬር ኢትዮጵያ፣ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደረጉናል። ከዛ እነሱ ጋር የሄድን ደሊቨር እናደርጋለን። አብዛኛው ማአት ሰው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባ እንዳለ በተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡንን አበባ እኛ አስተካክለን እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበብ ማለት ነው። ግን አበባውንም ከረሜላም ቸኮሌት ነው አብዛኛው በዶኔሽን ነው የምናገኘው ማለት ነው። ደሊቨሪ እያደረግን አበባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሺፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው።
በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር 200 ብር በአመት እስከ 2000 ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ 162 ተማሪዎችን መርዳት መቻላቸውን ሩት ትገልጻለች።
30 ብር ነበር ሲሸጥ ነበረው። አንድ ቡኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር እና 2000 እና 1500 ብር ነበረ። አንድ ተማሪ አንድ አመት እረዳለሁ ሲል ያንን ቡኬ መግዛት ይችላል ማለት ነው። አንድ በነጠላ ደግሞ 30 ብር ነበር ሲሸጥ ነበረው። አይ ከአስር ሺህ አበባ በላይ በሆኑ ሸጠናል ብዬ አምናለሁ። ሌላ ሙቭመንት ገቢ የሚያሰበስበው በዚህኛው ፌብሩዋሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ለስራ ተጽፋ ዘርሰትን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች አካባቢያችን የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱን ስጥ ወረቀት ያስገባሉ። በዛው መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባል። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም። አብዛኞቹ ተማሪዎች ሴቶች ናቸው፣ ሴት ወንዶችም አሉ። በባለፈው አመት የተገኘ ገቢ በየሎ ሙቭመንት ስኮላርሽፕ 162 ተማሪዎች ይተረዳል። በአመት 2000 ብር፣ በወር 200 ብር ይሰጣል ማለት ነው።
የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎት ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች።
የሎ ሙቭመንት ላይ ይሄ ገቢ ማሰባሰቢያ አንድ ሴግመንት ብቻ ነው እንጂ ቴብል ዴይ የሚባለው በየሳምንቱ የተለያዩ ርዕሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለ። የተለያዩ ካምፔኖችን እናደርጋለን ኦንላይን በሶሻል ሚዲያዎች ማለት በፌስቡክ በትዊተር ላይ የተለያዩ ርዕሶች እያነሳ ላይ ምስሉ እንወያያለን። የተለያዩ ፕሮግራሞች እናዘጋጃለን። በአጠቃላይ ግቢ ውስጥ ስላለ የስራ ተጾታን ጉዳይ ንግግርን መፍጠር ነው የሎ ሙቭመንት የሚሰራው። ይሄ መቀየር ምሳ ልክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን ማለት ነው። ቫለንታይንስቲ የጎፈንድሚ አካውንታችን ስቲል ራን እያደረገ ነው እስከሚቀጥለው አምንጭ። ስለዚህ መርዳት ለሚፈልጉ ሰዎች ጎፈንድሚያችን ላይ ከፈለጉት አማውንት ጀምሮ መስጠት ይችላሉ። ሙቭመንትን ደግሞ በተለያዩ ነገሮች መናገር ከፈለጉ ፌስቡክ አካውንታችን፣ ትዊተር አካውንታችን፣ ኢንስታግራም አካውንታችን ላይ እንዲጽፉልን ይችላሉ። አብረን መስራት እንችላለን ማለት ነው።
አድማጮች እንግዲህ በእጅጋየሁ ሽባባው ዘፈን ዘና እንዳላችሁ ተስፋ እናደርጋለን። የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ተጠቀሙ፣ በዛ ጻፉልን። ጋቢና ቪኦኤ ብላችሁም ኢንስታግራም ገጻችንን ተከተሉ። 202 205 9942 የውስጥ መስመር 14 በሚለው ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡ። እንድታደምጡልን ይደርሰናል። ፕሮግራሙን በመምራት አብራችሁ ያመሸሁት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
Tun radu ne vioe sa gantafa no remote.